ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ጥቅምት 20 2016 ዓ.ም ዝግጅታችን ጀመረ። በአማራ ክልል ተኩስ ልውውጥ ከቆመ በኋላ የሚፈጸሙ የሰላማዊ ሰዎች ግድያን በተመለከተ ነዋሪዎች የኢትዮጵያ መከላከያ ሰራዊትን ወቀሱ።
ሁለት ህጻናት በተባራሪ ጥይት ሲሞቱ በተመሳሳይ ደግሞ አንድ ነፍሰ ጡር እናትም በተተኮሰባት መሳሪያ ልትሞት ችላለች። በአላማ ቀበሌ ውስጥ ላይ ማለት ነው። ወደ በርግቢ ስንሄድ ደግሞ ሁለት አርሶ አደሮች ሞተዋል።
ይህ በአይን ያየሁት ሶስት ሴቶችን አይቻለሁ። አንዷ 16-17 ዓመት ልጅ ትሆናለች። ከዛ ውጭ ሽማግሌዎችንም አይቻለሁ። አንድ ሶስት ሽማግሌዎች ወጣቶችም አሉበት።
የአሜሪካ ድምፅ ካነጋገራቸው ነዋሪዎች መካከል የተወሰኑትን ነው በጨረፍታ ያሰማናችሁ። ሙሉ ጉዳዩ በምሽቱ ተካቷል። እነዚህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምን አምሽታችኋል፣ እንደምን ውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። የዛሬውን ቅንብር ከስቱዲዮ የሚከውንልን ንጉሡ ታምሬ ነው። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። ደረጀ ደስታ ይቀጥላል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። በድጋሚ ዋና ዋና የዓለም ዜናዎችን አሰማችኋለሁ። ከዛሬ የዓለም ዜናዎች መካከል በጋምቤላ ክልል በክረምቱ ወቅት በጣለው ዝናብ የባሩና ጊሎ ወንዞች ሞልተው ከባድ ጎርፍ ማስከተላቸው፣ የእስራኤል ሐማስ ጦርነት ከተባባሰ ወዲህ የጋዛ ግብጽ ድንበር ለመጀመሪያ ጊዜ መከፈት፣ የእንግሊዙ ቻርልስ ሳልሳዊ የኬንያ ጉብኝት የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። በጋምቤላ ክልል በክረምቱ ወቅት በጣለው ዝናብ የባሮና ጊሎ ወንዞች ሞልተው በመፍሰሳቸው ለጎርፍ ተጋላጭ በሆኑ የአኝዋክና ኑዌር ዞኖች እንዲሁም ኢታንግ ልዩ ወረዳ ውስጥ ከ52300 በላይ ሰዎች መጎዳታቸውና ከ37000 በላይ ሰዎች ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ አስታወቀ። በክልሉ ታረሰው 141 ሺህ ሄክታር ሰብልም ከ8700 ሄክታር በላይ የሚሆነው በጎርፉ ጉዳት እንደደረሰበት፣ ከ1000 በላይ የቀንድ ከብቶች እንደሞቱ፣ ፍየሎች፣ በጎችና ዶሮችን ጨምሮ ከ21700 በላይ እንስሳት በከብት በሽታዎች መጠቃታቸውንም የኦቻ ሪፖርት አመልክቷል። ከሐምሌ እስከ መስከረም ባለው የክረምት ወቅት በጋምቤላ ክልል ጎርፍ በተደጋጋሚ የሚከሰት ሲሆን በርካታ ሰዎች ከቤት ንብረታቸው ይፈናቀላሉ። በኦቻ ሪፖርት መሰረት በዚህ ዓመት በተከሰተው ጎርፍ 2 ጤና ጣቢያዎችና 24 የጤና ኬላዎች አገልግሎት መስጠት ያቆሙ ሲሆን 90 ትምህርት ቤቶችም በከፊል መጎዳታቸውን፣ የ63 ሺህ ተማሪዎች የመማር ማስተማር ሂደት መስተጓጎሉም ተነግሯል። ኦቻ እንዳመለከተው የኢትዮጵያ መንግስት ለተጎጂዎች 317 ሜትሪክ ቶን ስንዴና 169 ሜትሪክ ቶን ዱቄት አከፋፍሏል። ሌሎች የሰብአዊ መብት ተቋማትም ለ140 ሺህ ተማሪዎች ምግብ ነክ ያልሆኑ ቁሳቁሶችና የትምህርት መሳሪያዎችን ለማቅረብ ቃል ገብተዋል። በአሁኑ ሰዓት ዋናው ፍላጎት ምግብ፣ ንጹህ የመጠጥ ውሃ፣ ንጽህና መጠበቂያ ቁሳቁሶችና የትምህርት መሳሪያዎች መሆናቸውንም ኦቻ በሪፖርቱ አስታውቋል። የእስራኤል ሐማስ ጦርነት ከተባባሰ ወዲህ የጋዛ ግብጽ ድንበር በራፋ ለሚገኙ የውጭ አገር ዜጎች ዛሬ ረቡዕ ለመጀመሪያ ጊዜ ተከፍቷል። የራፋ መሻገሪያ መከፈት እስራኤል፣ ግብጽና ሐማስ በኳታር ያደረጉት ስምምነት አካል እንደሆነ ተነግሯል። በስምምነቱ መሰረት ቢያንስ 400 የውጭ አገራት ዜጎች ወደ ግብጽ እንዲሻገሩ እንደሚፈቀድላቸው ተነግሯል። በተጨማሪም 81 የሚደርሱ የተጎዱ ፍልስጤማውያንም በግብጽ ሆስፒታሎች ለመታከም ከጋዛ በአምቡላንስ ተወስደዋል። ተጎጂዎች ጦርነቱ ከተጀመረ እንደ ኤሮፓ አቆጣጠር ጥቅምት 7 ቀን አንስቶ ከጋዛ እንዲወጡ የተፈቀደላቸው የመጀመሪያዎቹ ፍልስጤማውያን ናቸው። በሌላ በኩል በመላው የጋዛ ሰርጥ ኢንተርኔትና የስልክ ግንኙነቶች ዛሬ ረቡዕ እንደተቋረጡ የፍልስጤም ቴሌኮሙኒኬሽን ባለስልጣን አስታውቋል። ይህ የተገለጸው እስራኤል በሰሜን ጋዛ ጀባሊያ ከተማ በፍልስጤም ፍልሰተኞች ካምፕ ላይ በፈጸመችው የአየር ጥቃት በትንሹ 50 ሰዎች እንደተገደሉና 150 ሰዎች ደግሞ እንደቆሰሉ የፍልስጤም ጤና ባለስልጣናት ካስታወቁት ከጥቂት ሰዓታት በኋላ ነው። የእስራኤል ጦር አቀባይ የአየር ጥቃት መፈጸሙን ለሲኤንኤን አረጋግጦ ከፍተኛ የሐማስ አዛዥ በአካባቢው እንደነበሩ ተናግሯል። ግለሰቡ ኢብራሂም በሪያ ቢያሪ እንደሆነ ገልጾ እንደ አውሮፓ አቆጣጠር ጥቅምት 7 ቀን በደቡብ እስራኤል በሐማስ ታጣቂዎች ለደረሰው የግድያ ግብረ ሽብር ዋና መሪ እንደነበረ አውስቷል። ሐማስ በበኩሉ በሰጠው መግለጫ በካምፕ ውስጥ ምንም አይነት አዛዥ እንዳልነበረ ገልጾ በጥቃቱ 400 የሚደርሱ ሰዎች ሙትና ቁስለኞች እንደሆኑ አስታውቋል። ከኢራን ጋር ያበሩትና አብዛኛውን ሰሜናዊ ምዕራብ የአገሪቱ ክፍል የተቆጣጠሩት የየመኑ ሁቲ ቡድን አባላት ወደ እስራኤል የተኮሷቸውን ሚሳኤሎችና የላኳቸውን ድሮኖች የቪዲዮ ምስል ዛሬ ረቡዕ ይፋ አድርገዋል። የቡድኑ ወታደራዊ ሚዲያ ባሰራጨው የተንቀሳቃሽ ምስል ወይም ቪዲዮ በርካታ ባሊስቲክ ባለክንፍ ሚሳኤሎችና ሰው አልባ አውሮፕላን ድሮኖችን አሳይቷል። ሁቲዎች በኃይል ተቆጣጥረው ከተቀመጡበት ሰነአ ሆነው 1000 ማይል ርቆ በሚገኝ እስራኤልና የሐማስ ጦርነት ውስጥ በመሳተፍ ትናንት መክሰኞ ድሮኖችና ሚሳኤሎችን ወደ እስራኤል መተኮሳቸው የግጭቱን ቀጠናዊ አደጋ አጉልቶ ያሳያል ተብሏል። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳአሬ ትናንት ማክሰኞ በቴሌቪዥን በሰጡት መግለጫ ቡድኑ በርካታ የባሊስቲክ ሚሳኤሎችና ሰው አልባ አውሮፕላኖችን ወደ እስራኤል መተኮሳቸውን ገልጸዋል። ፍልስጤማውያንን ድል ለመደገፍ ሌሎች ተመሳሳይ ጥቃቶች እንደሚከተሉም ቃል አቀባዩ አክለው ተናግረዋል። በሳውዲ የሚመራው ጥምረት ሁቲዎችን በማስታጠቅ በማሰልጠንና በገንዘብ ትደግፋለች ሲል ኢራንን ከሷል። የእስራኤል ዋና አጋር የሆነችው ዩናይትድ ስቴትስ የጋዛ ግጭት እንዳይስፋፋ ለመከላከል አየር ማጓጓዣዎችን ወደ ቀጠናው አሰማርታለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዲሞክራቲክ ሪፐብሊክ ኮንጎ በተፈጠረው ግጭት 6.9 ሚሊዮን ሰዎች ከመኖሪያ ቀያቸው ተፈናቅለዋል እንደተፈናቀሉ የተባበሩት መንግስታት የስደተኞች ኤጀንሲ አስታውቋል። የመንግስታቱ ድርጅት ዓለም አቀፉ ስደተኞች ድርጅት ከ26 የኮንጎ ግዛቶች የተገኘውን መረጃ መሰረት አድርጎ ከትናንት በስቲያ ሰኞ ባወጣው ዘገባ ለአስርተ ዓመታት የዘለቀው ግጭት ለነዋሪዎች መፈናቀል ቀዳሚው ምክንያት እንደሆነ ገልጿል። ድርጅቱ በዘገባው ቢያንስ 80 በመቶ የሚሆኑ ተፈናቃዮች በምስራቅ ኮንጎ ሰሜን ኪቩ፣ ደቡብ ኪቩ፣ ኢቱሪና ታንጋኒካ አውራጃዎች እንደሚገኙ አስታውቋል። ከነዚህ በርካቶቹ ከክልሉ ወርቅና ሌሎች ሀብቶች ድርሻ ለማግኘት በሚፈልጉ ታጣቂ ቡድኖች እንደሚመሩ የስደተኞቹ ድርጅት ጠቁሟል። አንዳንዶቹ ታጣቂ ቡድኖች በኮንጎ አጎራባች አገሮች ድጋፍ የሚደረግላቸው ሲሆን፣ ሌሎቹም የማህበረሰባቸውን ለመከላከል እንደሚጥሩ ድርጅቱ አመልክቷል። የአካባቢውን ቀውስ ከመረጋጋት ይልቅ እየተባባሰ በመምጣቱ በአገሪቱ ከሁለት አስርት ዓመታት በላይ ሲሰራ የቆየው የተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮም ከኮንጎ ለቆ እንዲወጣ ግፊት ገጥሞታል። በተለይ በዚህ ወር እያደገ በመጣው ጥቃት የተበሳጨው የኮንጎ መንግስት ምንም አይነት የተጨበጠ ነገር አልሰራም ሲል የተቸውን የምስራቅ አፍሪካ ቀጠና ኃይል እስከ ታህሳስ ወር ድረስ አገሪቱን ለቆ እንዲወጣ መመሪያ ሰጥቷል። የእንግሊዙ ንጉስ ቻርልስ ሳልሳዊ በዓለም ጦርነቶች ከእንግሊዝ ጋር ተባብረው የተዋጉትን የኬንያ ወታደሮች ለማክበር ዛሬ ረቡዕ በመካነ መቃብራቸው ላይ ተገኝተው የክብር አበባ አኑረዋል። ይህ የሆነው የብሪታንያ ንጉስ በቅኝ ግዛት ዘመን ለደረሰው ሁከትና ብጥብጥ የተሰማቸውን ጥልቅ ሐዘንና ጸጸት ከገለጹ አንድ ቀን በኋላ ነው። ንጉስ ቻርልስ በቅኝ ግዛት ለተፈጸመው በደል የተሰማቸውን ጥልቅ ሐዘን ቢገልጹም አብዛኞቹ ኬንያውያን እንደሚፈልጉት ይቅርታ አልጠየቁም። የኬንያ ጉብኝት በሁለቱ አገሮች መካከል ያለውን ግንኙነት ለማጠናከርና ያለፉን ስህተቶች ሁሉ በግልጽ ለመፍታት ያለመ መሆኑን በአገሪቱ ፕሬዚደንት ዊሊያም ሩቶ በተዘጋጀው ብሔራዊ የራት ግብዣ ላይ ንጉስ ቻርልስ ተናግረዋል። ንጉሱ ከንግስት ካሚላ ጋር በመሆን ከንግስናቸው በኋላ ለመጀመሪያ ጊዜያቸው በሆነው የኬንያ የገቡት ባለፈው ሰኞ ነው። የንጉሱ ጉብኝት ኬንያ 60ኛውን የነጻነት በዓል ባከበረችበት ወቅት መሆኑ ተመልክቷል። በመጨረሻም የቻይና የውጭ ጉዳይ ሚኒስቴር ሰሜን ኮሪያ በሆንግ ኮንግ የሚገኘውን ቆንስላ ጀነራል ለመዝጋት ያሳየችውን ውሳኔ እንደሚያከብር ዛሬ ረቡዕ በሰጠው መግለጫ አስታውቋል። ሰሜን ኮሪያ ስፔንና አፍሪካ ውስጥ የሚገኙ አገራትን ጨምሮ በርካታ ኤምባሲዎችን ለመዝጋት መዘጋጀቷን የሚዲያ ዘገባዎችና ተንታኞች ገልጸዋል። በዚህ ርምጃ በመላው ዓለም ከሚገኙ ሚስዮኖቿ 25 በመቶዎቹ ሊዘጉ እንደሚችሉ ተመልክተዋል። ይህ ከዓለም አቀፍ ማህበረሰቦች የተነጠለችው ሰሜን ኮሪያ በተጣለባት ማዕቀብ ከባህር ማዶ ገንዘብ ለማግኘት እየተቸገረች መሆኑን ያሳያል ሲል የደቡብ ኮሪያ የውህደት ሚኒስቴር ትናንት ማክሰኞ በሰጠው መግለጫ አስታውቋል። ሰሜን ኮሪያ ከ159 አገራት ጋር መደበኛ ግንኙነት ቢኖራትም አሁን የነበራት 53 የባህር ማዶ የዲፕሎማሲ ሚስዮኖችና ከነዚህም መካከል 3 ቆንስላዎችና 3 የተወካይ ጽህፈት ቤቶች ብቻ መሆናቸውን ሮይተርስ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዝግጅታችንን ከአሜሪካ ድምፅ እያስተላለፍንላችሁ እንገኛለን። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ አማራጭ ሌላ አድራሻ አለን። ዋትሳፕ ላይ 2022059942 9942 መስመራችን እንድትጠቀሙ ይሁን። ሙሉ ዝህ የዛሬው አብይ ርዕሳችን በመቀጠል ይሰማል። ወደዚያው እናመራለን። በአማራ ክልል ሰሜን ሸዋ ዞን የፍራታና ግድም ወረዳ እንዲሁም በምዕራብ ጎጃም ዞን መራዊ ከተማ አካባቢ ካለፉት 3 ቀናት ጀምሮ በመከላከያ ኃይልና በፋኖ ታጣቂዎች መካከል በተደረገ የተኩስ ልውውጥ የንጹሃን ሕይወት ማለፉን አስተያየት ሰጪዎች ተናግረዋል። በንግድ ሥራ የሚተዳደሩ አንድ ያጣዬ ከተማ ነዋሪ የተኩስ ልውውጡ ከቆመም በኋላ ንጹሃን ይገደላሉ ሲሉ የመከላከያ አባላትን ወቅሰዋል። በጉዳዩ ላይ እስካሁን ከመንግስት የተሰጠ ቀጥተኛ ምላሽ ባይኖርም በአገር መከላከያ ሚኒስቴር የምስራቅ እዝ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማ ከሳምንታት በፊት ከደብረ ማርቆስ ከተማ ነዋሪዎች ጋር ባደረጉት ህዝባዊ ውይይት ከተልእኮው ውጭ የሚንቀሳቀስ የመከላከያ አባል ካለ እርምጃ እንደሚወሰድ ተናግረው ነበረ። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን ከትናንት በስቲያ ጥቅምት 19 ቀን 2016 ዓ.ም በሰጠው ጋዜጣዊ መግለጫ ላይ በክልሉ ለወራት በቀጠለው ግጭት ሰዎች በድሮን ስለመገደላቸው የፋኖ ታጣቂዎችን ትገድላላችሁ በሚል በመንግስት የጸጥታ ኃይሎች ከፍርድ ውጭ ግድያ ስለመኖሩ በየደረጃው በሚገኝ የመንግስት ኃላፊዎች ላይ ያነጣጠሩ ጥቃቶችና እገታዎች እየተፈጸሙ ስለመሆናቸው አብራርቷል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል።
በአማራ ክልል ሰሜን ሸዋ ዞን የፍራታ ግድምና ምዕራብ ጎጃም ዞን መራዊ ከተማ አካባቢ ከሰኞ ጀምሮ ለተከታታይ 3 ቀናት በመከላከያና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት ሲቪሊያን መገደላቸውን በስልክ ያነጋገርናቸው አካባቢው ነዋሪዎች ገለጹ። አጣዬ ከተማ ነዋሪ የሆኑና ስማቸውን ቢናገሩ ችግር ሊገጥመኝ ይችላል በሚል የሰጉ አንድ የመንግስት ሰራተኛ እርሳቸው በሚኖሩበት አካባቢ ሲቪሎች መጎዳታቸውን በስልክ ተናግረዋል።
አላላ በርግቢ በከባድ መሳሪያ የታገዘ ጦርነት ተደረገ የነበረው ሁለት በተባራሪ ጥይት ሲሞቱ በተመሳሳይ ደግሞ አንድ ነፍሰ ጡር እናትም በተተኮሰባት መሳሪያ ልትሞት ችላለች። በአላላ ቀበሌ ውስጥ ላይ ማለት ነው። ወደ በርግቢ ስንሄድ ደግሞ 2 አርሶ አደሮች ሞተዋል። በትክክል የሚታወቁ ማለት ነው። የፈረሱ ቤቶች አሉ። ወደ አላላ አካባቢ ሽማግሌዎች ቤታቸው ላይ ከባድ መሳሪያ አንጫርፎበት የተቃጠለ ቤት ሁሉ አለ።
ሌላው በተመሳሳይ የደህንነት ስጋት ስማቸው እንዲገለጽ ያልፈለጉትና በንግድ ስራ የሚተዳደሩ ያጣየ ከተማ ነዋሪ በስልክ በሰጡን አስተያየት ሲቪሎች የተገደሉት በመከላከያ ኃይሎች እና በፋኖ ታጣቂዎች መካከል የነበረው የተኩስ ልውውጥ ጋብ ካለ በኋላ መሆኑን ተናግረዋል።
ራሳ እንደዚሁ 4 ሰዎች ገደሉብን። እንደዚሁ ንጹሐን ከቤት አወጥተው ከወት ወረዳ አንድ አባትና ልጅ 2 ወንድማማቾች ከቤት አወጥተው ጎትተው ገደሏቸው። እንዴት የሁሉ ነገር ይሰራል? በጣም ከባድ ነው።
ይህ አስተያየት ሰጪ በአጣይና ዙሪያ በሚገኙ አጎራባች ቀበሌዎች በመከላከያውና በፋኖ ታጣቂዎች መካከል እስከ ዛሬ ድረስ የተኩስ ልውውጦች እንዳሉ አመልክተዋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን አግኝተናል። ለራሳቸው በሚመች ሁኔታ ላይ አለመሆናቸውን ጠቅሰው ነጻ ሲሆኑ እንደንደውልላቸው አሊያም ይመለከታቸዋል ያሏቸውን የክልሉን የሰላምና ጸጥታ ቢሮ ኃላፊ የአቶ ደሳለኝ ጣሰውን ስልክ የሰጡን ሲሆን በዚሁ ስልክ ደውለን ያገኘናቸው አቶ ደሳለኝም ቀጠሮ ይዘን በሌላ ቀን ማናገር እንደምንችል ገልጸውልናል። ምላሻቸውንም እንዳገኘን አስተያየታቸውን የምናስተናግድ ይሆናል። ሆኖም ከዚህ ቀደም በመከላከያው ከፍተኛ መኮንኖችና የመንግስት ባለስልጣናት በአማራ ክልል እየተካሄደ ያለው የህግ ማስከበር እንቅስቃሴ መሆኑን ሲገልጹ በአገር ውስጥ መገናኛ ብዙሃን ተዘግቧል። መንግስት ህግ ማስከበር እያለ በሚጠራው እርምጃ ውስጥም የመከላከያ አባላት ሰብአዊ ጥሰት ከፈጸሙ ተጠያቂ እንደሚሆኑ በአገር መከላከያ ሚኒስቴር የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ከሳምንታት በፊት ከደብረ ማርቆስ ከተማ ነዋሪዎች ጋር ባደረጉትና በአገር ውስጥ መገናኛ ብዙሃን በተላለፈው ህዝባዊ ውይይት ላይ መናገራቸውን ጠቅሰን መዘገባችን ይታወሳል። ለደህንነታቸው ሲባል ስማቸው እንዳንገልጽ ድምጻቸውንም እንድንቀይር ያሳሰቡን የአጣየ ከተማ ሆስፒታል የህክምና ክፍል ባልደረባ የሞቱ ሰዎች እንዳሉ መስማታቸውን ገልጸው በህዝብ ትራንስፖርት ተሳፍረው ሲሄዱ የነበሩ በትንሹ 8 ሰዎች ግን ትናንት በከባድ መሳሪያ ተመተው ወደ ሆስፒታሉ መምጣታቸውንና ህክምና እየተሰጣቸው መሆኑን ገልጸዋል።
አይሱዚ ከጥቅት ሰዎችን ጭኖ ሲር ከኋላ በኩል በተተከሰባቸው መሳሪያ ነው ወደ 8 የሚሆኑ ሰዎች በከፍተኛ ደረጃ ቆስለውና ተጎድተው አጣየ ሆስፒታል የገቡት። ግማሽ ውስጥና ህክምና የተደረገላቸው ነው በዚህ ሰዓት ሁሉ ማለት ነው። ማይነር ሰርጀሪ የሚገቡ አሉ፣ በዚህ ሰዓት እየተሰራላቸው ያሉ አሉ። እኔ በአይኔ ያየሁት 3 ሴቶችን አይቻለሁ። አንዷ 16-17 ዓመት ልጅ ትሆናለች። ከዛ ውጭ ሽማግሌዎችንም አይቻለሁ፣ 1-3 ሽማግሌዎች፣ ወጣቶችም አሉበት። ሁላቸውም ሰላማዊ ሰዎች ናቸው። በቅጥቅጥ ተጭነው ሲሄዱ የነበሩ ናቸው።
በመንግስት ስራ የሚተዳደሩት የአጣየው አስተያየት ሰጪ ከተማዋ ከዚህ ቀደም ተደጋጋሚ ጥቃት ያስተናገደች መሆኗ ጋር ተያይዞ አሁን የተፈጠረው የጸጥታ መደፍረስ ለብዙሀኑ የስጋት ምንጭ ሆኗል ይላሉ።
በየአቅጣጫቸው ይወቀሳል። ህብረተሰቡ ደግሞ ትንሽ ነገር ነው የሚወጣው። ከ12 ጊዜ በላይ ጥቃት የደረሰበት ማህበረሰብ ስለሆነ በጣም ስጉ ነው። የት በኩል እንደሚተኮስ የት እንደሚተኮስ አይታወቅም፣ ግን የመሳሪያ ተኩስ ድምፅ ትሰማለህ። ይሄ ማለት ከተማዋን ለማሸበር ዳግም ከተማዋ ይሄ ከዛ ፊት የነበረውን ትሬንድ ለማምጣት ይመስለኛል። ረብሻውም እንዲፈጠር የተለያየ ብሔረሰቡ የሚኖርበት አካባቢ ስለሆነ ረብሻ እንዲነሳም የሚፈልጉ አካላት ሊሆኑ ይችላሉ ብዬ ነው የማስበው እና ተኩሶች ይኖራሉ። በየጊዜው ማታ ማታ ይኖራል ተኩስ።
ይህ በእንዲህ እንዳለ ከባህር ዳር 20 ኪሎ ሜትር ገደማ በምትርቀው የምዕራብ ጎጃም ዞኗ መራዊ ከተማና አካባቢዋ እስከ ዛሬ ድረስ የቀጠለ የተኩስ ልውውጥ እንዳለ በተመሳሳይ ስሜ ለደህንነቴ ሲባል አይገለጽ ያሉ የመራዊ ከተማ ነዋሪ በስልክ ነግረውናል።
ከባድ መሳሪያ ነው በጣም ከባድ መሳሪያ የወረወረ ግጣ ነው የመታቸው። ቤተ ግጣ አለ ከፎቁ ላይ ምናምን ላይ ግንቡ ላይ ግጣ አለ። እዛ ላይ የሞቱ ከመራዊ ትንሽ ወጣ ቻይና ካምፕ የሚባል ቦታ አለ። ቻይና ካምፕ ላይ ነው የሚወረወረው። ከመከላከያ ወደ ከተማ አብሮ የወረጉት ከዛ የተወረወረ በቃ ከተማ ያርፋል። ጦርነቱ ያገኘም ነበር ግን ከባድ መሳሪያ የወረጉበት ተኩስ ትናንትናና ዛሬ ነው ተኩሱ አሉ የሚባሉ ከባድ መሳሪያ የላቸው አለቅላሽ ተሰጠ የላቸውም። እነሱ ሲያጣቸው ወደ እኛ ወደ ዝባ የሚወረጉረው እነሱ አለ እነሱ ጋር ጫካ ነው ያሉ ግን እኛን ይወረጉርብናል። እኛ ያርፉ በጣም ከባድ ችግር ያለብን።
ለችግሮቹ ዘላቂ መፍትሄ እንዲፈለግላቸውም ጠይቀዋል።
የቀን ሰራፊ ሲለኝ እናደረገው ጉዳይ የለንም ባናውቀው ነገር ቤት እየተፈተሸ አምጡ የሌለውን አምጡ መሳሪያ አምጡ እየተባለ ቅዳየ ስንገመጀ ትንገረፍ ይዋለ መንግስት አዝሮ ያየው ጥሩ ነበረ። ጦርነትና ዝም አያገናኘውም። ጦር እዛዊ ማለት እኮ ልጅ አሳዳጊ መንግስት ደጋፊ ነበረ ግን አፈሙዝ በዚያ ብሮ እየተደበደበ ነው ያለ። በጣም አስቸጋሪ ነገር ነው። በጣም ከባድ ነገር ነው። ያሳዝን ጊዜ ነው። ከሌ መሳሪያ አለው ከሌ እንደዚህ ነው ከሌም መረጃ ነው እየተባለ የሚደበደብ እና እኛ በጣም ከባድ ነገር አሳዛኝ ነገር ነው። መድኃኒዓለም እሱ ይሁለን እንጂ ምንም አውቀው ነበር በቃ
የክልሉ መንግስት ኮሚኒኬሽን ቢሮ ከሁለት ቀናት በፊት በማህበራዊ ትስስር ገጹ ይዞት በወጣው መረጃ በክልሉ የሰላም እጦት መኖሩን አረጋግጦ በዚህም በሩብ ዓመቱ ሊሰበስብ ካቀደው ግብር መሰብሰብ የቻለው 74% ያህሉን እንደሆነ ጠቅሷል። አዲሱ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ትናንት በደሴ ከተማ ከተለያዩ ባለድርሻ አካላት ጋር ውይይት ስለማድረጋቸውና እንደ ክልል ያጋጠመውን የሰላም እጦት በዘላቂነት ለመፍታት የክልሉ መንግስት በትኩረት እየሰራ መሆኑን ስለመግለጻቸው የአማራ ሚዲያ ኮርፖሬሽን ትናንት ዘግቦ ነበር። ዘገባው ግን የክልሉ መንግስት በትኩረት እየሰራ መሆኑን ከማውሳት ባለፈ በትኩረት የሚሰራባቸው ጉዳዮች ምን ምን እንደሆኑ ያለው ነገር የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥቅምት 19/2023 ዓ.ም በሰጠው ጋዜጣዊ መግለጫ በክልሉ ለወራት በቀጠለው ግጭት ምክንያት በርካቶች በድሮን ስለመገደላቸው፣ አሁንም የፋኖ ታጣቂዎችን ትደግፋላችሁ በሚል በመንግስት የጸጥታ ኃይሎች ከፍርድ ውጭ ግድያዎች ስለመኖራቸው አብራርቷል። በሌላ በኩል በየደረጃው በሚገኙ መንግስት ኃላፊዎች ላይ ያነጣጠሩ ጥቃቶችና እገታዎች እየተፈጸሙ ስለመሆናቸውም መግለጫው አካቷል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። ቀደም ብላችሁ የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ደግሞ ወደ ኦሮሚያ ክልል ይወስድናል። በኦሮሚያ ክልል ሰሜን ሸዋ ዞን ደገምና ወራጅ አርሶ ወረዳዎች ካለፈው ሳምንት ጀምሮ በመንግሥት ጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል በተደረገ የተኩስ ልውውጥ 12 ሲቪሎች እንደተገደሉ የወረዳው ነዋሪዎች በስልክ ለአሜሪካ ድምፅ ገልጸዋል። ነዋሪዎች ባነሱት ቅሬታ ላይ ከጃርሶና ከደገም ወረዳዎች አስተዳደርና ጸጥታ፣ ከሰሜን ሸዋ ዞን አስተዳደር እንዲሁም ከዞኑ ጸጥታ ጽፈት ቤትና ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በተጠቀሱት አካባቢዎች ታጣቂዎቻቸው ከመንግሥት የጸጥታ ኃይሎች ጋር እየተዋጉ እንደሆነ አምነዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች።
በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል ለአመታት በቀጠለው ውጊያ ምክንያት ሲቪሎች መገደላቸውን፣ ንብረት መውደሙንና ቁጥራቸው የበዛ ነዋሪዎች ከቤት ንብረታቸው መፈናቀላቸውን ያነጋገርናቸው ነዋሪዎች ያስረዳሉ። አቶ አዲሱ አቁማ በስልክ ያነጋገርናቸው የደገም ወረዳ ነዋሪዎች መካከል አንዱ ናቸው። የተኩስ ልውውጡ በአካባቢው መካሄድ ከጀመረ መቆየቱን ገልጸው የሰሞኑ ለየት የሚለው ከባድ መሳሪያ ጭምር የቀላቀለ መሆኑ ነው ይላሉ።
ከዚህ በፊት የዚህ አካባቢ ሰው ሰምቶም አይቶም የማያውቀው አይነት የተኩስ ልውውጥ እየተካሄደ ነው። የኦሮሞ ነጻነት ሰራዊት ታጣቂዎች ከሳምንት በፊት ደገም ወረዳን ይዘውት ነበር። ከዛ መከላከያ ሲመጣ አፈገፈጉም። አንዱ አንድ ወረዳ ሲዝ፣ ሌላው ደግሞ ሌላ ወረዳ ይሄዳል። በተኩስ ልውውጥ መካከልም ሲቪሊያን እየተገደሉ ነው። ከባድ መሳሪያም በአንድ ቤት ላይ ወድቆ አምስት የቤተሰብ አባላትን ገደለም።
ቁጥራቸው ያልተለየ ሰዎች መቁሰላቸውንና ከብቶች መገደላቸውን ነዋሪው ጠቁመዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ ሌላው በሰሜን ሸዋ ዞን የወረጃ አርሶ ወረዳ ነዋሪ አሁን ያለው ጦርነት አሳሳቢ መሆኑን ይናገራሉ።
ወደ ትምህርት ቤት ሲሄዱ የነበሩ ሰባት ተማሪዎች ተመተው ሬሳቸውን አንስተናል። በጣም አስከፊ ድርጊት ነው። ስለ ከብቶቹ እግዚአብሔር ይፍረድ ብለን ዝም ብለናል። እህል እየተቃጠለ ነው። በቆሎ፣ ማሽላ፣ ጤፍና ሰሊጥ አሁን ደርሶ ነበር፣ ነገር ግን በእሳት እየተቃጠለ ነው። መንግሥት ለሕዝብ የመጠንቀቅ እንዲሁም ሕዝብን የመጠበቅ ግዴታ አለው። መንግሥትን ለማን ነው አቤት የምንለው? የሚተኮሰው ከባድ መሣሪያ መኖሪያ ቤት ላይ በሜዳ ላይ ወድቆ ንጹሐንን ሲገድል እንጂ ታጣቂውን ሲገድል አላየንም። መንግሥት ለንጹሐን ዜጎች ጥንቃቄ ቢያደርግ ይላለው። በእርግጥ ታጣቂዎች በአካባቢው ይንቀሳቀሳሉ፣ ሲሞቱ ግን አላየንም። በመሃል ንጹሐን ናቸው እየተገደሉ ያሉት።
ነዋሪዎቹ የመንግስት የጸጥታ ኃይሎችም ሆኑ ታጣቂዎቹ ህዝብ መካከል የሚያደርጉት የተኩስ ልውውጥ እንዲያቆሙ ጠይቀዋል። ነዋሪዎች ባነሱት ቅሬታ ላይ ከወረጃ አርሶ ወረዳ፣ ከደገም ወረዳ አስተዳዳሪና ጸጥታ፣ ከሰሜን ሸዋ ዞን አስተዳዳሪ እንዲሁም ከዞኑ ጸጥታ ጽህፈት ቤትና ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ነገር ግን የመከላከያ ሚኒስቴር በተለያዩ ቦታዎች አሸባሪው የሸኔ ታጣቂዎች ብሎ የጠቀሳቸው ቡድን ላይ እርምጃ እየወሰደ መሆኑን በቅርቡ በፌስቡክ ገጹ አስፍረዋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ታጣቂዎቻቸው በተጠቀሱት አካባቢዎች ከመንግስት የጸጥታ ኃይሎች ጋር እየተዋጉ መሆኑን አምነዋል። በተኩሱ መካከል ጉዳት ለሚደርስባቸው ሲቪሊያን የመንግስት የጸጥታ ኃይሎችን ተጠያቂ አድርገዋል። ሆኖም አስተያየታቸውን የሰጡን ሁለቱም ነዋሪዎች ሲቪሎች እየጠየቁ የሚገኙት በሁለቱ ወገኖች የተኩስ ልውውጥ በመሆኑ ታጣቂዎቹም ጭምር ህዝብ መካከል የሚያደርጉትን ውጊያ እንዲያቆሙ ተማጽኖ አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ገልጸው ከአዲስ አበባ
በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። አሁን ደግሞ በቀጣዩ ዘገባ ወደ ትግራይ ክልል እናቀናለን። በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ ነገ ጥቅምት 23 ቀን 2016 ዓ.ም አንድ ዓመት ይደፍናል። የትግራይ ክልልን መነሻ አድርጎ ለሁለት ዓመታት ያህል የተካሄደው የሰሜን ኢትዮጵያ ጦርነት መቆሙና ተቋርጦ የነበሩ መሠረታዊ አገልግሎቶች ዳግም መጀመራቸው የሰላም ስምምነቱ ፍሬዎች እንደሆኑ የአሜሪካ ድምፅ ያነጋግራቸው በክልሉ የሚገኙ ተፈናቃዮች፣ ነዋሪዎችና የፖለቲካ ፓርቲ አመራሮች ገልጸዋል። የተፈናቃዮች ወደ ቀያቸው አለመመለስ፣ የውጭ ኃይሎችና ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ታጣቂዎች ከክልሉ አለመውጣት እንዲሁም የሰብአዊ ድጋፍ መቋረጥ ደግሞ በስምምነቱ መሰረት ሊተገበሩ ያልቻሉ ጉዳዮች እንደሆኑ ተመልክተዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል።
ሄኖክ ገብረመድህን የመቀለ ከተማ ነዋሪ ነው። ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው ዘላቂ የተኩስ ማቆም ስምምነት የጥይት ድምፅ እንዳይሰማ አድርጓል ብሏል።
የጥይት ድምፅ መስማት መቆሙ አንድ ነገር ነው። ስልክ፣ ባንክ፣ ሰው ሰርቶ ወጥቶ መግባት ሰርቶ መግባት እንዲችል መደረጉ እነዚህ የተሻሉት ነገሮች ናቸው ማለት ነው። በተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትኖ ነው ያለው። እነዚህ ሰዎች ወደ ቦታቸው ካልተመለሱ ለተወሰኑ ሰው እፎይታ ፈጥሯል። ለአብዛኛው ሰው ግን ረሃቡና ሌላ ነገሩ ቀጥሏል። መሬት ካልተመለሰ የተለያዩ ቤተሰቦች አብሮ ካልኖሩ ምንም ፕሪቶሪያ ስምምነት ተፈጽሟል ማለት አስቸጋሪ ነው። 8 ወር 9 ወር ሰብአዊ ድጋፍ ካልተሰጠው እርዳታ ለ3 ዓመት ተቸግሮ ያለ ሰው አሁንም ስቃዩ እየቀጠለ ነው ማለት ነው።
በትግራይ ክልል ሰላም ለማምጣት የተደረገው የሰላም ውይይት በሌሎች የኢትዮጵያ አካባቢዎችም መደረግ እንዳለበት ሄኖክ ገልጿል።
ህገ መንግስቱን አክብሮ የፕሪቶሪያ ስምምነትን ተፈጻሚ ማድረግ ብቻ ነው። ሌላ ነገር ሁሉም ወደ የነበረበት ቦታ መመለስ፣ በየአካባቢው አዳዲስ ጦርነት የሚፈጠሩትን ማቆም፣ እነዚህ ካልቆሙ አማራ ክልል አሁን የተፈጠሩ ጦርነት ካልቆመ፣ ከኦሮሚያ ክልል ጋር ያለው ችግር ካልቆመ ትግራይ ለብቻዋ ሰላም ታገኛለች ብዬ አልገምትም። የስልጣን ሽኩቻው ቆሙ ካልቆ እነዚህ ነገሮች ቆሙ ወደ ስራ ካልተመለሱ በጣም አስቸጋሪ ነው ብዬ አስባለሁ።
አቶ ግርማይ ተስፋይ ከኢሮፕ ወረዳ አሊተና ቀበሌ የተሰደው በአድግራት የተፈናቃዮች ማዕከል የሚኖሩ ናቸው። ወደ ቀያቸው ለመመለስ ቢፈልጉም ቀያቸው በኤርትራ ኃይሎች ስር መሆኑን ያንን ማድረግ እንዳልቻሉ አመልክተዋል። የኤርትራ ኃይሎች በአካባቢው ነዋሪዎችም ላይ የሰብአዊ መብት ጥሰት እየፈጸሙ ነው በማለት ይከሳሉ።
ፕሪቶሪያ ውል መሰረት የነበረን ተስፋ ግን ወደ አካባቢያችን ቀያችን ተመልሰን ያው ኖርማል የሆነ ኑሯችን እንመራለን የሚል ብሩህ ተስፋ ነበረን። ህዝቡ የተስፋ ያቆረጠ ነው። በተባል እና ከሰላም ውል እና መፈራረም ያገኘነው ለውጥ በነፃ በወጡ ትግራይ ክባቦች በጥይት የሚወሰን የለን። ሌላ ከባድ መሳሪያ ይሁን ሌላ ብረት ርምታ ድምፅ የለን። ከዛ ውጭ ግን ምንም ያገኘነው ለውጥ የለን። በተለይ ሽማግሌዎች፣ እናቶች፣ ህፃኖች ምናምን እነዚህ በጣም የተጎዱ የህብረተሰብ አካል ናቸው። በአጠቃላይ ግን ህዝብ እንደ ህዝብ እርዳታ ከማያገኝ ወደ 9 ወር ገደማ አድርገዋል። የሚበላ የሚላስ የሚቀመስ የለውም። ችግር ውስጥ ነው ተዘፍቆ ያለው። በዚህ ወር ውስጥ አሁን ያሊሴና ልጅ ሆኖ እዛ አካባቢ ጠረፍ ላይ አገኝቶት አንድ ዩኒቨርሲቲ ተማሪ ወጣት ልጅ ገድለውት እዛ ጥለውት ሂዶ ያው ቀብርም ተከልክለው ሙሉ ቀን ዋለ በፀሐይ ላይ። ከዛ በኋላ በሽማግሌዎች እና በሃይማኖት መሪዎች ስንት ልማት አስደርጎ ያው የአዳም አፈር ለመልበስ በቅተዋል። አሁን መመለስ አንችልም። ሄዱ እንደዛ የተረሸኑ እየታሰሩ እየተጋ ስለሆነ ያው እዚሁ ላይ ባለንበት በረሀብ እየሞት ነው። የመመለስ እድል ስለሌለን ግን ፍላጎታችንም ምኞታችንም ያው ተመልሰን በአካባቢያችን እንደ ድሮ ኑሯችን ለመግፋት ነበር።
የኤርትራ መንግስት ከዚህ ቀደም በሰጣቸው አስተያየቶች መሰል ክሶችን ሲያስተባብል መቆየቱን ይታወቃል። ወይዘሮ ዕንቁ ባህሪ ገብረ ሚካኤል ደግሞ ከማይካድራ ተፈናቅለው መቀለ ከተማ በሚገኝ የማቆያ ማዕከል የሚገኙ ናቸው። ከሰላም ስምምነቱ በኋላ ወደ ቀያቸው እንደሚመለሱ ተስፋ አድርገው እንደነበረ ገልጸዋል። ሆኖም እስካሁን መመለስ እንዳልቻሉ አስረድተዋል። በአሁኑ ጊዜ ከሶስት ልጆቻቸውና በዕድሜ ከገፉ ወላጆቻቸው ጋር በተፈናቃይ ማዕከል እንደሚገኙ ተናግረዋል።
በዚህ ስምምነት አንድ ነገር ያገኘ ነው፣ የተኩስ ድምፅ እየሰማን አይደለም፣ ሰላም ነው። ግን የት ወደቃችሁ ብሎ የጠየቀን የለም። ከፕሪቶሪያው የሰላም ስምምነት በኋላ የነበረን ተስፋ ወደ ቦታችን ተመልሰን መሬታችንን እያረስን ለመኖር ነበር። ከተለያዩ ቤተሰቦቻችንም ጋር ለመገናኘት ተስፋ አድርገን ነበር። ፈጣሪ አላደረገውም። እስካሁን እዚህ ነው ያለነው።
ወደ ሱዳን ከተሰደዱ የበኩር ልጃቸውና ወንድሞቻቸው ጋር ለመገናኘት እንደሚናፍቁም ወይዘሮ አንቁ ባህሪ ገልጸዋል። በቅርብ ቀናት ጉባኤውን አካሂዶ አዲስ አመራር የመረጠው የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ክብሮም በርሃም የፕሪቶሪያው የሰላም ስምምነት ህዝብ የሰላም ተስፋ እንዲኖረው ያደረገ ነው ብለዋል። ስምምነቱ ግን እስካሁን በሙሉ ቃሉና መንፈሱ አለመተግበሩን ጠቅሰዋል። የክልሉ አስተዳደርና ፌዴራሉ መንግስት ሊተገብሩት ይገባ ነበር በማለትም ተናግረዋል። በስምምነቱ መሰረት የትግራይ ተዋጊዎች ትጥቅ ፈተው አደረጃጀታቸውን በማፍረስ ወደ ህዝብ መቀላቀል ይገባቸው እንደነበር አስታውሰዋል። ሆኖም እስካሁን የተሃድሶ ስልጠና ሂደት አልተጀመረም ሲሉ ገልጸዋል።
ይህን ለማስፈጸም ቁርጠኝነት ያለው ፌዴራል መንግስትም የትግራይ መንግስትም የለም። ስለዚህ የትግራይ ጊዜ አስተዳደርም በራሱ ችግር ላይ ተዘፍቋል። ህዝቡን ማየት አልቻለም። ተፈናቃዮች ማየት አልቻለም። ቲዲኤፍ ማየት አልቻለም። ቁስለኞች እንኳን ማሳከም አልቻለም።
ሰብአዊ ድጋፍ ያለማቋረጥ መግባት እንዳለበት ስምምነቱ ቢደነግግም ምዝበራ ተፈጽመዋል በሚል መቆሙ ትክክል አይደለም በማለትም አቶ ክብሮም ተናግረዋል። ዘረፋ የፈጸሙት ሰዎችም በአስቸኳይ ተጣርቶ ወደ ህግ ሊቀርቡ እንደሚገባ አስረድተዋል። ዘላቂ ሰላም ለማምጣትም ፍትህ መስፈን አለበት ብለዋል የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሃም።
ስለተሰረቀ አትከለክላቸው። ሰራቂው የሚሰርቀው ነው እንጂ የምታስታግሰው እርዳታ የሚፈልገው ሰው እንዲሞት አታደርግም። ይሄ ነው። ሌላው ሱዳን ላይ ያሉ የተፈናቀሉ ቤታቸው ንብረታቸው ተዘርፎ ሌሎች እየኖሩበት ሌሎ ጉልበተኛ እየኖረበት እነሱ ተፈናቅለው ይኖራሉ። ስለዚህ ይህን መመለስ አለበት። የፕሪቶሪያ ስምምነት አካልም ይሄ ነው። ይህን ሳይደረግ የፕሪቶሪያ ስምምነት ከዚህ በፊት ባለስልጣናት አውርዶ አዲስ ባለስልጣናት አመጣ እንጂ ያመጣው ለውጥ የለም። ፍትህ ካልተገኘ ሰላም አይመጣም። ሰላም ከሌለ እድገት አይመጣም፣ እርቅ አይኖርም። ስለዚህ ይሄ መደረግ አለበት ብለን እናምናለን።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው መግለጫ በትግራይ ክልል ያለው የምግብ እጥረት ተጋላጭ ለሆኑ የማህበረሰብ ክፍሎች ትልቅ ፈተና መሆኑን አመልክቷል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም።
ሙልጌታ ጽባን ለቀደመው ዜና አመሰግናለሁ። በተያያዘ የፕሪቶሪያው የሰላም ስምምነት አተገባበር ግልጽነት እየጎደለው እንደሆነ የገለጹ ተቃዋሚ የፖለቲካ ፓርቲዎች ኢትዮጵያን ዋጋ እያስከፈላት ነው ብለዋል። የስምምነቱን የአንድ ዓመት ቆይታ አስመልክቶ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር ራሄል ባፌና የኢዜማ ድርጅት ጉዳዮች ኃላፊ ዋሲዩን ተስፋዬ ለአሜሪካ ድምፅ በሰጡት አስተያየት የስምምነቱ የግልጽነትና የአፈጻጸም ውስንነት በአማራ ክልል ለተፈጠረው ግጭትም ሆነ መንስኤ እንደሆነ አስረድተዋል። እነኚህ ከስምምነቱ አፈጻጸም ጋር የተያያዙ ናቸው ያሏቸው ግልጽነት የጎደላቸው አካሄዶች ካልተቀረፉ ለቀጣይ ግጭቶችም በር ሊከፍቱ እንደሚችሉ የፓርቲዎቹ አመራሮች ስጋታቸውን አመልክተዋል። ስምምነቱ የተፈጻሚነት ጉድለት እንዳለው ህወሓት በተደጋጋሚ ሲገልጽ፣ የኢትዮጵያ መንግስት በበኩሉ ይህንን አስመልክቶ ለሚነሱ ቅሬታዎች ብዙ ምላሽ ሲሰጥ አይስተዋልም። ኬኔዲ አባተ የዚህን ጉዳይ ዝርዝር ይነግረናል።
ለሁለት ዓመታት የተካሄደውን የሰሜን ኢትዮጵያ ጦርነት ለማቆም በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት አንድ ዓመቱን ሊደፍን በዋዜማው ላይ ይገኛል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበርና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅት ጉዳዮች ኃላፊ ዋሲዩን ተስፋዬ አስተያየታቸውን ሰጥተውናል።
ጦርነቱን ማቆሙ ትልቁ ነገር እሱ ነው። በየቀኑ እየሞተ ያለው ሰው በየቀኑ ደግሞ ዜጋ እንዳልሆኑ ተቀጥረው እየተደፈሩ ያሉ ሴቶች አንጻራዊ እፎይታ የተገኘበት አድርገን እንወስዳለን። ግን ፖለቲካሊ ስናይ እሾዎቹ በስምምነቱ መሰረት ሰዓት ጠብቀው አልተተገበሩም። አንዳንድ ጦርነቶች የአማራው ጦርነት ራሱ ካይንድ ኦፍ ከዛ ጋርም ኮኔክት የሚደረግ ነገር አለው። የትግራይ ተዋጊዎች ታጣቂዎች ወዲያው ትጥቅ ፈተው ቢሆን ኖሮ ሰላም ተፈጥሮ ቢሆን በአግሪመንቱ መልክ በትክክል ተኪዶ ቢሆን ኖሮ ይህም አሁን ያለው ችግር ላይፈጠር ይችል ነበር። ምክንያቱም ስጋቶች ይቀነሱ ነበር። ለናሽናል ዲያሎጉም የሰላም መፈጠር ፕሮፐርሊ እንዲጀመር ያግዝ ነበር። ይሄን ሁሉ ያስተጓጎለ ነው በትክክል ያለ መከናወኑ።
የኢዜማ ፓርቲ የድርጅት ጉዳዮች ኃላፊና የሥራ አስፈጻሚ አባል አቶ ዋሲሁን ተስፋዬም እንዲሁ ስምምነቱ ጦርነቱን ማቆሙ የሚወደስ መሆኑን ጠቅሰው፣ ነገር ግን የግልጽነትና የተፈጻሚነት ክፍተቶች ያሉበት መሆኑ ለሌሎች ችግሮች በር እየከፈተ ነው ይላሉ።
የፕሪቶሪያው የሰላም ስምምነት በጣም ደማፋሳሽ የነበረውን ጦርነት እንዲቆም አድርጓል። ይሄ እንደ ትልቅ አቺቭመንት ሊወሰድ የሚችል ነው። ከዛ ጋር ተያይዞ ግን ብዙ ችግሮች የነበሩበት መሆኑ ደግሞ አይዘነጋም። የመጀመሪያው የሰላም ስምምነቱ የያዛቸው ምነት ነጥቦች የክላሪቲ ችግር የነበረባቸው ነበሩ። ከተፈረመ በኋላ ስምምነቱን ተከትሎ አፈጻጸም ላይ የነበረ በርካታ ችግሮች የነበሩበት፣ አንዳንዶቹ ችግሮችም ተራዝሞ አሁን ለገባንባቸው ቆሶችም የደረጉ መሆናቸውን የምናይበት ነው። የአማራ ክልል ችግር ያው ዘርፈ ብዙ ችግር ነው። ግን ይሄ ነጥብም እንደ ዋና ነጥብ ተደርጎ በተደጋጋሚ ሲነሳ የነበረ ነው እና አስተዋጽኦ ነበረው እንደ ገፊ ምክንያት አድርጎ መውሰድ ይቻላል።
ስምምነቱ ጦርነቱን ከማቆም ባለፈ ግጭት በነበረባቸው አካባቢዎች በተለይም በትግራይ ክልል መሰረታዊ አገልግሎቶች እንዲጀመሩ አድርጓል። ህይወት አድን የሰብአዊ እርዳታ ወደ ክልሉ እንዲገባም አስችሏል። ሆኖም የኤርትራ ወታደሮች የትግራይን ክልል ሙሉ በሙሉ ለቀው አለመውጣታቸውን ጨምሮ በሌሎች የተለያዩ ጉዳዮች የፕሪቶሪያው የሰላም ስምምነት ተፈጻሚነት ጉድለት እንዳለው ህወሓትም በተደጋጋሚ መግለጹ ይታወቃል። የኢትዮጵያ መንግስት በበኩሉ በስምምነቱ መሰረት በርካታ ተግባራት እየተፈጸሙ እንደሚገኙ አልፎ አልፎ ከመግለጽ ባለፈ በአፈጻጸሙ ላይ የሚነሱ ቅሬታዎችን በተመለከተ መልስ ሲሰጥ አይስተዋልም። እኛም ከመንግስት በኩል ምላሽ ለማግኘት ያደረግናቸው ተደጋጋሚ ጥረቶች ሊሳኩልን አልቻሉም። ዶክተር ራሄል ባፌ ስምምነቱ ከጊዜ ጋር እኩል ተግባራዊ አለመሆኑና ግልጽነት የጎደለው መሆኑ ኢትዮጵያን ቀጣይነት ያለው ዋጋ ሊያስከፍላት ስለሚችል ሊታረም ይገባል ብለዋል።
ነገሮች ሄደው የኢትዮጵያን ህዝብ ስለሆነ አታክ የሚያደርጉት፣ ድሃውን ህዝብ ስለሆነ ለመስዋዕትነት የሚያቀርቡት፣ ለዚህ ህዝብ ግልጽ መሆን አለበት ሁሉም ነገር። ኢቭን አግሪመንቱም ቢሆን ግልጽ የሆነ ነገር የለም እና ይሄ ላይክ ድብብቆሽ በመሪ ደረጃ የሚጫወቱት ጉዳይ ሳይሆን ኢትዮጵያውያን ኔክስት ጄኔሬሽንም ድረስ ዋጋ ሊያስከፍላቸው የሚችል ነገር ስለሆነ የተከደበት መንገድ ትክክል አለመሆኑን እኮ አይተን መማር ይኖርብናል። እንደ ሀገር መሪዎቻችንም መማር አለባቸው። በቃ የኢትዮጵያ ህዝብም ከወከለው መሪ እሱ ላይ ኢትዮጵያ ላይ ህዝቡን ወክሎ በህዝብ ጥብቅና ለሚፈጽመው ነገር ክሊር የሆነ ኢንፎርሜሽን ህዝቡ ሊኖረው ይገባል። ፊድባክም መስጠት ይችላልና።
የኢዜማ ፓርቲ የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬም ተመሳሳይ አቋም አንጸባርቀዋል።
ስምምነቱ አንደኛ በተስማሚዎቹ አካላት መካከል በግልጽ የትኞቹ ተግባራት በየትኛው ጊዜ ይፈጸማሉ የሚል ፍሬምወርክ የተዘጋጀላቸው አይመስለኝም። የስምምነቱ ነጥቦች ያኔ ስምምነቱ በተፈረመበት ጊዜ በነበረው ቴምፖ አይደለም አሁን እየቀጠለ ያለው እና ምን እየተካሄደ እንደሆነም አታውቅም። ለምሳሌ ትግራይ ክልል ውስጥ ከስምምነቱ በኋላ ምንድን ነው እየተካሄደ ያለው? ስምምነቱ አስገዳጅ አድርጎ ያስቀመጣቸው ጉዳዮች በምን ያህል ደረጃ ነው እየተፈጸሙ ያሉት? በፌዴራል መንግስት በኩል በስምምነቱ የገባቸው ግዴታዎችን ተግባራዊ የሆኑ ነው እየተፈጸሙ ነው? ምንም የሚታወቅ ነገር የለም። እሱ ደግሞ አልፎ ተርፎ በማህበረሰቡ ዘንድ ይሄ ጉዳይ ያገባኛል በሚሉ አካላት ዘንድ ግልጽ አለመሆኑ ለተለያዩ ቁርሾዎች፣ ለተለያዩ ግጭቶች በር እየከፈተ ነው እና እሱን በደንብ ክሊር ማድረግ የሚያስፈልግ ይመስለኛል።
ስምምነቱ ከተፈጸመ ከአንድ ዓመት ገደማ በኋላም የሰብአዊ መብት ጥሰቶች መቀጠላቸውን፣ በሰሜን ኢትዮጵያው የእርስ በርስ ጦርነት የተፈጸሙ የመብት ጥሰቶችን እንዲያጣራ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የባለሙያዎች ኮሚሽን ባለፈው ወር መስከረም 7 ቀን 2016 ዓ.ም ባወጣው ሁለተኛ ሪፖርቱ ይፋ ማድረጉ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ሩቅ ምስራቅ እናቀናለን። ወደ መካከለኛው ምስራቅ ይቅርታ። እስራኤል በጋዛ የተቀናጀ የምድር ጥቃቷን በጨመረችበትና ሰለባ የሚሆኑት ፍልስጤማውያን ሲቪሎች ቁጥርም እያሻቀበ ባለበት በአሁኑ ወቅት ፕሬዚደንት ባይደን ለእስራኤል ባላቸው ጠንካራ ድጋፍ ምክንያት ከራሳቸው የዲሞክራቲክ ፓርቲ አባላት ሳይቀር ተቃውሞ ገጥሟቸዋል። የቪኦኤ ዋይት ሀውስ ዘጋቢ ፓትሲ ዊድስክስዋራ የላከችውን ዘገባ እንግዶ ወልዴ ያሰማናል።
በጋዛ የእስራኤል ጥቃት በቀጠለበት በአሁኑ ወቅት ፕሬዚደንት ባይደን ብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ከተባለ ተቋም ግልጽ ደብዳቤ ደርሷቸዋል። ደብዳቤው ፕሬዚደንቱ እስከ ትናንት ከሰዓት በኋላ 11 ሰዓት ድረስ የተኩስ አቁም እንዲሸመግሉ፣ ካልሆነ ግን በሚሊዮን የሚቆጠሩ ሙስሊም አሜሪካውያን በሚቀጥለው ዓመት በሚደረገው ምርጫ ድምፃቸውን እንደሚነፍጓቸው ያሳስባል። ባሲም ኤልካራ የብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ሊቀመንበር ናቸው።
በእርግጠኝነት ከፍተኛ ፉክክር ባለባቸው ግዛቶች ማህበረሰባችን ወሳኝ ድምፅ ይኖረዋል። እንደማስበው የዲሞክራሲያዊ ፓርቲ መሪዎች ይህንን በቅርበት ትኩረት በመስጠት ላይ ናቸው። እየሆነ ያለው ነገር እያስፈራቸው ነው። እናም በ2024 የመመረጥ ዕድላቸውን ስለሚጎዳው ለዋይት ሀውስ መልእክታቸውን በማስተላለፍ ላይ ናቸው።
በ2020 በተደረገው ያለፈው ምርጫ ከ1 ሚሊዮን በላይ የሚሆኑ ሙስሊሞች ድምፅ ሰጥተዋል። ይህ ድምፅ ከፍተኛ ፉክክር ባለባቸው ግዛቶች የፕሬዝደንታዊ ምርጫውን ውጤት የመቀየር ኃይል አለው። ሙስሊም አሜሪካውያን በተለምዶ ለዲሞክራሲያዊ ፓርቲው ድምፅ እንደሚሰጡ ይታወቃል። ያ ሁኔታ ግን አሁን ሊቀየር እንደሚችል በመነገር ላይ ነው። የአረብ አሜሪካውያን ተቋም ባሰባሰበው የሕዝብ አስተያየት መሠረት ሙስሊሙ ማኅበረሰብ ለባይደን የሚሰጠው ድጋፍ በ2020 ከነበረው 59 በመቶ በዚህ ዓመት ወደ 17 በመቶ ዝቅ ብሏል። የዋይት ሃውስ ቃል አቀባይ የሆኑት ካሪን ዣን ፒየር አስተዳደሩ ከሙስሊም ማኅበረሰቡ ጋር በቅርብ ለመነጋገር እንደሚጥር ይናገራሉ።
We're going to continue to engaging with the Muslim community, the Arab American community, and Palestinian American leaders to hear their concerns.
ከሙስሊሙ ማህበረሰብ ከአረብ አሜሪካውያን ማህበረሰብና ከፍልስጤማውያን አሜሪካውያን መሪዎች ጋር እንነጋገራለን።
በተቃራኒው አይሁድ አሜሪካውያን ባይደን ለእስራኤል እየሰጡት ላለው ድጋፍ ምስጋናቸው ሊያቀ ያለ ነው። ሃሌ ሶይፈር በአሜሪካ የአይሁድ ዲሞክራሲያዊ ምክር ቤት ኃላፊ ናቸው።
እስራኤል is an important issue, remains a very important issue to Jewish voters. It's an issue about which there's a very high emotional attachment.
እስራኤል ዋና ጉዳይ ነች። ለአይሁድ ድምጽ ሰጪዎች ዋና ጉዳይ ሆና ተቀጥላለች። በአይሁድ አሜሪካውያንና ለእስራኤል በሚሰጠው ድጋፍ መካከል ትልቅ የቀረበ ቁርኝት አለ።
በአሜሪካ 7 ሚሊዮን የሚሆኑ አይሁዶች ይኖራሉ። ይህም ቁጥር በእስራኤል ከሚኖሩት እኩል ነው። በአሜሪካ 3% የሚሆኑን የመራጮች ቁጥር ይዛሉ። ባይደን በእስራኤልም ትልቅ ተቀባይነት አላቸው። ሲቪሎችን ከጥቃት ለመታደግ በሚል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን የዓለም አቀፍ ሰብአዊ ሕግን ተከትለው እንዲያከናውኑ ሲጠይቁ ቆይተዋል። ጆናታን ሪንሆልድ በባር ኢላን ዩኒቨርሲቲ የፖለቲካ ሳይንስ ክፍል ኃላፊ ናቸው።
What he's saying to Israel to help me to help you. If you give maximum effort to fight in the right
ለእስራኤል ይያሉ ያሉት በትክክለኛ መንገድና የጦርነት ሕግን በተጠበቀ መንገድ ከተዋጋችሁ ለመርዳት ይቀለናል ነው። የዓለም አቀፉ ማህበረሰብም ከጎን ለማሰለፍና በአሜሪካም ሆነ በዲሞክራሲያዊ ፓርቲ ውስጥ ድጋፍ ለማግኘት ይቀለናል ነው።
ባይደን ለእስራኤል መሳሪያ እንዲላክ ለሰጡት ውሳኔ ከዲሞክራሲያዊ ፓርቲ አባላት ይልቅ ሪፐብሊካኑ የበለጠ ድጋፍ እንዳላቸው የሕዝብ አስተያየት መለኪያዎች ያሳያሉ። ኖርማን ኦርንስቲን የአሜሪካን ኢንተርፕራይዝ ኢንስቲትዩት የተሰኘው ተቋም ባልደረባ ናቸው።
I do think that there isn't a lot of room for Republicans here, whether it's Trump or the
ለእስራኤል የሚሰጥን ድጋፍ በተመለከተ ትራምፕም ሆኑ በምክር ቤት የሚገኙ ሪፐብሊካን ባይደንን ሊያስከነዱ አይችሉም።
የባይደን አስተዳደር ባለስልጣናት ከጦርነቱ ሰብአዊ ፎይታ እንዲወሰድ ይፈልጋሉ። ተኩስ ማቆሙ ግን ሐማስን የሚጠቅም ብቻ ነው የሚሆነው ባይ ናቸው።
ከአሜሪካ ድምፅ በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭትን ነው እያዳመጣችሁ የምትገኙት። አሁን የሁለተኛው አጋማሽ መሰናዷችን የሚጀምርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ደግሞ በእስር ላይ ያሉት የቀድሞውን የሐዋሳ ከተማ ከንቲባን ይመለከታል። ለህክምና ከሄዱበት ወደ ኢትዮጵያ እንደተመለሱ ከቦሌ ዓለም አቀፍ አየር ማረፊያ ተይዘው የታሰሩት የቀድሞ የሐዋሳ ከንቲባ ጸጋዬ ቱኪ ሕገ መንግሥታዊና ሰብአዊ መብቱ እየተጣሰ ነው ሲሉ ወንድማቸው ለአሜሪካ ድምፅ ገልጸዋል። አቶ ጸጋዬ የሲዳማ ክልል ምክር ቤት አባል ሆኖ ሳለ ያለመከሰስ መብታቸው እንደተጣሰ የጠቀሱት ወንድማቸው ተክሌ ቱኪ ከታሰሩ ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡና የሕክምና ክትትልም እንደተነፈጋቸው ተናግረዋል። የሲዳማ ክልል ምክር ቤት ትናንት ማክሰኞ ባካሄደው አስቸኳይ ጉባኤ የአቶ ጸጋዬ ቱኪን ጨምሮ የሌሎች ሶስት የምክር ቤት አባላትን ያለመከሰስ መብት እንዲነሳ ወስኗል። ዮናታን ዘብዴዎስ በጉዳዩ ላይ ባለሙያዎችንና ቅሬታ አቅራቢዎችን አነጋግሯል። በመቀጠል ይቀርባል።
የሲዳማ ብሔራዊ ክልላዊ መንግስት ምክር ቤት ከትናንት በስቲያ ሰኞ ባካሄደው ስድስተኛ ዙር ሶስተኛ የስራ ዘመን አንደኛ አስቸኳይ ጉባኤም የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኪን ጨምሮ የሌሎች የሶስት የምክር ቤት አባላትን ያለመከሰስ መብት እንዲነሳ ወስኗል። ጸጋዬ ቱኪ ባለፈው ዓመት ነሐሴ ወር ውስጥ የክልሉ አጠቃላይ አመራር ግምገማ የተካሄደ በነበረበት ወቅት ሂደቱን አቋርጠው እንደወጡ ለሕክምና ከሄዱበት አሜሪካ ወደ ኢትዮጵያ እንደተመለሱ በቦሌ ዓለም አቀፍ አየር ማረፊያ በቁጥጥር ስር እንደዋሉ ክልሉ አስታውቋል። በእስር ዘጠነኛ ቀን እንዳስቆጠሩ ዛሬ ረቡዕ ለአሜሪካ ድምፅ የገለጹት ወንድማቸው ተክሌ ቱኪም በሕግ የተያዙ ሰዎች በ48 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለባቸው የኢትዮጵያ ሕገ መንግሥት አንቀጽ 19 ንዑስ አንቀጽ 3 ቢደነግግም የሰብአዊ መብት ጥሰት እየተፈጸመባቸው እንደሆነ ተናግሯል።
የምክር ቤት አባላት እነሱ ሳይወስኑ ነው የተያዘው፣ ከለላውን ሳያነሱ ነው የተያዘው። ፍርድ ቤት ደግሞ አልቀረበም። ስለዚህ ከፍተኛ የሕግ ጥሰት ነው የተካሄደበት። ሁለተኛ ደግሞ እዛ ላይ ተጣሱን ቀርቦ ሀሳቡን መግለጽ እንዳይችል እስራት ላይ ያለ ነው። እሱን የሚቀርቡ ቤተሰብ ናቸው ትንሽ ይቀርቡታል የተባሉ ጭምር ነው ከለላ የተነሳው።
አቶ ተክሌ አያይዞም ወንድማቸው የህክምና ክትትል እንደተከለከሉና አጠቃላይ ደህንነታቸው በአስጊ ሁኔታ ላይ እንደሚገኝም አስረድቷል።
ህክምናው ውጭ ላይ ሲከታተል ከርሞ እዚህም ከመጣ በኋላ ህክምናው ክትትል ያስፈልገው ነበር። በታሰበበት ለህክምናው ምቹ ሁኔታ አልሰጡትም። ክትትል እንዳያደርግ የታፈነበትና መብቱ የተጣፈበት
የቀድሞ የሐዋሳ ከተማ ከንቲባን ጨምሮም በሙስና ወንጀል የተጠረጠሩት የምክር ቤት አባሎች አበራ አሬራና ተሰማ ደንጉሼ ያለመከሰስ መብታቸው የተነሳው የሲዳማ ክልል ፍትህ ቢሮ ኃላፊ አቶ ማቶ ማሩም ከሙስናና ከፕሮጀክት አፈጻጸም መጓተት ጋር ተያይዞም ለምክር ቤቱ ያቀረቡትን ማብራሪያ ተከትሎም በህግ እንዲጠየቁ በተወሰነው ውሳኔ መሰረት ነው። የምክር ቤቱ አፈ ጉባኤም ወይዘሮ ፋንታ የከበደም
ምክር ቤቱ ተወያይቶ የተጠያቂነትን ሐሳብ ከገለጹ በኋላ ያለመከሰስ መብቶች እንዲነሱ በሶስት ድምጽ ታቅቦና በአንድ ድምጽ ባለመስጠት በአብላጫው ድምጽ የጸደቀበት ሂደት ነው አለ።
የአሜሪካ ድምጽ በጉዳዩ ላይ አስተያየታቸውን ጠየቃቸው በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የሰብአዊ መብቶች ባለሙያ በፈቃዱ ድሪባም የህዝብ ተወካዮችን ጨምሮም ከህግ አግባብ ውጭ ሰዎችን የመያዝ ድርጊት እንደተበራከተ ገልጻሉ።
ያለመከሰስ መብታቸውን ካላነሳ በስተቀር እንዳያዙ ያስቀምጣል። በኋላ ከተያዙ በኋላ 48 ሰዓት ውስጥ ፍርድ ቤት መቅረብ እንዳለባቸው፣ ያለመናገር መብት እንዳላቸው ፖሊስ የግድ መንገድ እንዳለበት፣ ከዛ በኋላም ፍርድ ቤት ደግሞ በ48 ሰዓት ውስጥ ከቀረቡ በኋላ የዋስትና መብት የሚያስከለክል ጉዳይ ከሌለ በስተቀር ዋስትና መብታቸው ተከብሮላቸው ከውጭ ሆኖ እንዲከታተሉ ያደርጋል። ከዛ መጨረሻ ላይ እንግዲህ አቃቢ ህግ ያለውን ነገር በሙሉ ተጠቅሞ የመጨረሻ እንደውም በህግ ትምህርት ቤት ውስጥ ቢዮንድ ሪዝነብል ዶት እንለዋለን፣ ወይም ደግሞ ከበቂ ጥርጣራዊ ምክንያት በላይ ጥርጣራዊ ምክንያት ከበቂ በላይ መሆኑን አቃቢ ህግ ለፍርድ ቤት አስረድቶ ፍርድ ቤቱ ሲያምንበት ነው የመጨረሻውን የነጻነትም ይሁን ወይንም ደግሞ የጥፋተኝነት ውሳኔ ፍርድ ቤት የሚያስተላልፈው።
በዚህም የተፈጸመ ያለው የሰብአዊ መብቶች ጥሰት ከፍተኛ እንደሆነ አስረድተዋል።
እዚህም እዛም ሰዎች ሲደበደቡ፣ የፖለቲካ እስረኛ ሲደረጉ፣ ፍርድ ቤት በ48 ሰዓት ውስጥ ሳይቀርቡ ለረጅም ጊዜ ዋስትና የማያስከለክል ጉዳይ ሆኖ ሳለ ነገር ግን በፖለቲካ ምክንያት ለረጅም ጊዜ በፍርድ ቤት ያለ ፍርድ ቤት በእስር ቤት ሲቆዩ፣ እንደዚሁም ደግሞ አንዳንዴ አልፎ አልፎ ፍርድ ቤት በነጻ ካሰናበታቸው ወይንም የዋስትና መብታቸውን ካስከበረላቸው በኋላ ተመልሰው እዛው እስር ቤት ሲቆዩ እናያለን እና ይሄ እንግዲህ ከህግ አግባብ ውጪ የሆነ የስርዓት አልበኝነት ማሳያ ምልክትም ነው።
ህግን ማክበርና ማስከበር የሚችል ፖለቲካዊ ስነ ልቦና የመገንባትን አስፈላጊነት በመፍትሄነት ያነሱት ባለሙያው ይህ ካልሆነ ግን ማንም የማያስቆመው ሁሉን አቀፍ ፖለቲካዊ ቀውስ ሊያስከትል እንደሚችል ያሳስባሉ።
ያ እንግዲህ ትልቁ የመጀመሪያው ነገር በግልጽ መታወቅ ያለበት የፖለቲካል ኮሚትመንት ነው። እንግዲህ መንግስት ህግ ማለት እንግዲህ የፖሊሲ ማስፈጸሚያ ነው። መቼም አሁን ከ2018 በኋላ ወይንም በእኛ ከ2010 በኋላ የሪፎርም ጊዜው ከተካሄደ በኋላ ማለት ነው አሁን እስካለንበት ድረስ መንግስት በፖሊሲው ህግን የመጣ ፍቅድ እንዳለው ተናግሮ ማያቅም የፖሊሲው ማካል አይደለም። ስለዚህ ህጎች ፖሊሲ ማስፈጸሚያ ናቸው። ህጎች ካልተከበሩ መንግስት አሳካዋለሁ ተልሜዋለሁ የሚለውን የማህበራዊ የፖለቲካዊ እንደዚሁም ደግሞ የኢኮኖሚያዊ ግቦችን ማሳካት አይችልም። ስለዚህ መንግስት በዋናኝነት የፖለቲካ ቁርጠኝነቱ ማድረግ ያለበት ስርዓት ላይ ነው ማለት ነው። ህግና ስርዓት መከበር አለበት። ከህግ በላይ የሆነ አካል በየትኛውም ቦታ ላይ ሊኖር አይገባም።
በቁጥጥር ስር ከዋሉ በኋላ ዛሬ ለመጀመሪያ ጊዜም ፍርድ ቤት የቀረቡት ጸጋዬ ቱኬም ለፍርድ ቤቱ የጠየቁት የዋስትና መብት ውድቅ ተደርጎ የጊዜ ቀጠሮ እንደተሰጣቸው ማምሻውን ሰምተናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ንግድና ምጣኔ ሀብትን የሚመለከተውን ዘገባ እናስደምጣችኋለን። የእስራኤል ሐማስ ጦርነት የሸቀጦች ዋጋ በማናር በዓለም ኢኮኖሚ ላይ ጫና እንደፈጠረ የገለጹ የምጣኔ ሀብት ባለሙያ ግጭቱ ተባብሶ አካባቢያዊ ቅርጽ ከያዘ በአፍሪካ ሀገራት ላይ ፈተና እንደሚሆን ተናግረዋል። ግጭቱ አካባቢያዊ ቅርጽ በመያዙ የወጪና ገቢ ምርት መመላለሻ የሆኑ እንደ ስዊዝ ቦይ ያሉ የባህር ሰርጦች ሊዘጉ እንደሚችሉ የጠቀሱት ባለሙያው ይሄ ደግሞ ኢኮኖሚያዊ ቀውሶችን እንደሚያስከትል ጠቁማሉ። በዚህም ኢትዮጵያን ጨምሮ የአፍሪካ ሀገራት የበለጠ ተጎጂ ሊሆኑ እንደሚችሉ አመልክተዋል። አስማማዋይ ነው ባለሙያዎችን አነጋግሮ ያጠናቀረውን በመቀጠል ያሰማናል።
ሶስት ሳምንታትን የተሻገረው የእስራኤልና ሐማስ ጦርነት በሁለቱም በኩል በሲቪል ሰዎች ላይ ከፍ ያለ ጉዳት እያደረሰ አሁንም ቀጥሎ ይገኛል። ከዚህም ጋር የግጭቱ ዓለም አቀፋዊ ኢኮኖሚያዊ ተጽዕኖም በቸልታ የማይታለፍ ጉዳይ ሆኗል። የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ የዓለም ምጣኔ ሀብት ቀድሞውንም በሩሲያና ዩክሬን ጦርነት አሳሳቢ ሁኔታ ውስጥ ገብቷል ይላሉም። ይህም በነዳጅና ጥራጥሬ ሸቀጦች አቅርቦት ላይ በፈጠረው ጫና እንደሚገለጽና ከፍተኛ ዓለም አቀፋዊ የዋጋ ግሽበት እንዲከሰት ማድረጉን ጠቅሰው የአሁኑ የእስራኤልና ሐማስ ጦርነት ደግሞ ችግሩን የበለጠ እንዳባባሰው ያስረዳሉ።
በነዳጅ ዋጋ ላይ ጭማሬ እንደሚኖር ኦልሬዲ እየተነገረ ነው። በበርሚል $5 ጨምሯል የሚል ስታቲስቲክ ሳይ ነበር። አይኤምኤፍ ደግሞ የሚለው ዋጋው 10% ይችላል የሚል ብላ እንግዲህ 10% ይሁን 5% ይሁን ውልሲ ሰላም ይኖራል አይኖርም፣ እርቅ ይኖራል አይኖርም፣ ይሄ ጦርነት ወደ ቀጠና ይለወጣል አይለወጥም የሚሉት ሁሉ ጥያቄዎች ገና በጥያቄ ውስጥ ነው ያሉት። ግን ዋናው ነገር በቀጠናው ገበያ ላይ አሉታዊ ውጤት አለው፣ በዓለም ገበያ ላይ አሉታዊ ውጤት አለው። ይህም ምንም የሚያጠራጥር አይደለም። የዋጋ ግሽፈት መኖሩ ከዩክሬን ራሻወር እናየዋለን። አሁን ደግሞ ከሐማስና ከእስራኤል የሚመጣው እንትን ምንድን ነው ፋይዳ ብለን ብጠይቅ በሁሉም ሀገሮች ላይ የዓለም ኢኮኖሚ የተያዘ ነው። አርጀንቲና አንድ ነገር ቢፈጠር ፓኪስታንን ይመለከት የተያዘ ዓለም ነው።
የዓለም ባንክ ከሰሞኑ ባወጣው ሪፖርት የእስራኤልና ሐማስ ጦርነት ከቀጠለ የነዳጅ ዋጋ አሁን ካለበት በበርሜል $90 እስከ $150 ድረስ ሊያሻቅብ እንደሚችል አስጠንቅቋል። ይህ ከሆነ ደግሞ ከ50 ዓመታት በፊት በአረብ እስራኤል ጦርነት ከተከሰተው የነዳጅ ዋጋ ማሻቀብ ጋር የሚስተካከል እንደሆነ ተገልጿል። ሌላው የምጣኔ ሀብት ባለሙያና ኢኒሽቲቭ አፍሪካ የተሰኘ ሀገር በቀል ተቋምን የሚመሩት አቶ ክቡር ገና በበኩላቸው እስካሁን በጦርነቱ የደረሰውን ኢኮኖሚያዊ ጫና በአሃዝ ማስደገፍ ባይቻልም እንደ ነዳጅ ላሉ የሸቀጦች ዋጋ ግሽበት አስተዋጽኦ እንዳለው ይናገራሉ።
ታየው በአብዛኛው ከነዳጅ ጋር የተያያዘ የዋጋ ግሽበት ነው የሚታየው። አሁንም እንደገና የዋጋ ግሽበቱ ከበፊቱ ከጦርነቱ ፊት ከነበረው ጨምሮ ይታያል። እንግዲህ ይሄ ራሱ የሚያመጣው ተጽዕኖ አለ። እንግዲህ በውጭ የሚመጣ ዋጋ ግሽበትን የሀገሩን የዋጋ ግሽበት ከፍ የሚያደርግና ሕዝብን የሚጎዳ መሆኑ ግልጽ ነው። የነዳጅ ዋጋ ጭማሪ እኛ ሀገር እንኳን ባለፉት ሳምንታት መንግስት ዋጋ መጨመሩ ይታወቃል። ይሄ ጦርነት እንደተባለው አሁን ካለበት ጨምሮ የሌሎችንም ደግሞ ሀገራት የሚያካትት ከሆነ ኢትዮጵያ ብቻ ሳይሆን ጠቅላላ አፍሪካና ዓለምን ማስጋቱ አይቀርም።
ጦርነቱ ተባብሶ አካባቢያዊ ቅርጽ የሚይዝ ከሆነ የውጭና ገቢ ምርት መመላለሻ የሆኑት እንደ ስዊዝ ቦይ ያሉ የባህር ሰርጾች መዘጋት ሊያጋጥም እንደሚችል የጠቆሙት ዶክተር አክሎግ ቢራራ ይህም ኢኮኖሚያዊ ቀውስን እንደሚያስከትል አመልክተዋል። በዚህ ቀውስ ደግሞ የአፍሪካ ሀገራት የበለጠ ተጎጂ እንደሚሆኑ ዶክተር አክሎግ ይገልጻሉ።
እያንዳንዱ ሀገር ወደ ውጭ የሚልከው ካለ ወደ አገሩ የሚያስገባው ነገር አለ። ሁሉም ሀገር አሜሪካን ብትለው፣ ራሻ፣ ናይጄሪያ ብትለው፣ ቦትስዋና እንደዚያ ነው። ስለዚህ የጦርነት አሉታዊ ውጤቱ ምንድነው? ቦትስዋና እርጋታ በሌለበት የሪጅናል ጦርነት ባለበት ሁኔታ ዳያመንዷን እንደ ልቧ ለመሸጥ ትችላለች ወይ? በቡና ኤክስፖርት የውጭ ምንዛሪዋን ለማግኘት የምትሞክር ኢትዮጵያ በብዛት ወደ አውሮፓ ለመላክ የምትችልበት እድሏ ይቀዘቅዛል። ለምሳሌ የስዊዝ ካናል ቢዘጋ የነዳጅ ዋጋ ስካይሮኬት ግና ኢትዮጵያ ከምትችለው በላይ ቢሆን በአውሮፕላን ልትልከው አትችልም። በመርከብ ነው ኮስት ኤፊሽንት የሚሆነው። ስለዚህ የሚያደርጉ ሀገሮች ቃቸውን ኤክስፖርት አድርገው የውጭ ምንዛሬ ለማግኘት የማይችሉበት ሁኔታ ሊፈጠር ይችላል። ኢራን ለምሳሌ ፕሮዲውስ የምታደርገው የስትሬት ኦፍ ሆርሙዝ የሚባለው አርተሪ ብዙ መርከብ የሚመላለስ ቢዘጋ ምን ይሆናል? በጣም ትልቅ አሉታዊ ውጤት በዓለም ኢኮኖሚ ላይ፣ በአፍሪካ ኢኮኖሚ ላይ፣ በኤዥያ ኢኮኖሚ ላይ ይኖራል።
የንግድ ልውውጥ በሚካሄድባቸው አካባቢዎች የሚከሰቱ ጦርነቶች ኢኮኖሚያዊ ተጽዕኖአቸው አስከፊ እንደሆነ የሚናገሩት አቶ ክብር ገናም የአፍሪካ ሀገራት የእርስ በርስ ንግዳቸውን የሚያስፋፉና የሚያሳለጡ ተነሳሽነቶችን ተግባራዊ ማድረግ ይኖርባቸዋል ይላሉ።
የአፍሪካ ሀገራት እርስ በርሳቸውን እንዲገበያዩ እንደሚታወቀው የአፍሪካ ኮንቲኔንታል ፍሪ ትሬድ አግሪመንት የሚለውን ስምምነት ወደ 54 ሀገራት የፈረሙበት አለ። እርግጥ ስምምነቱ ገና ስራ ላይ ውሎ ያመጣው ይሄ ነው ተብሎ ያመጣው ውጤት የለም። ነገር ግን በዛ መልኩ ነው የአይነትም ችግር ቢከሰት በዛ መልኩ ሁኔታው በተቻለ መጠን የአፍሪካን ስጋት ሆኖ ሊረዳ የሚችል ስምምነት ነው። ከዚህ ውጭ በተለይ ኢትዮጵያንና ምስራቅ አፍሪካ ላይ የአፍሪካ ቀንድ ላይ ያሉ ሀገርን ከፍተኛ ደረጃ ትልልቅ መርከቦች ምርት ይዘው ከአንድ ክፍለ አህጉር ወደ ሌላው ክፍለ አህጉር እዚሁ ቀይ ባህር ውስጥ የሚተላለፉ ወይም ደግሞ የሚያልፉ ስለሆነ የቀይ ባህር ከፍተኛ ጦርነት በሚኖርበት ጊዜ የኢንሹራንሱም ዋጋ ከፍ ይላል፣ የነዳጁም ዋጋ ከፍ ይላል። ገዢው ዋጋ ደግሞ እየቀነሰ ወይ ደግሞ የፈላጊው ደግሞ ሁኔታዎችን በደንብ እስከሚረዳ ድረስ ፍላጎቱን ለመገደብ ይገደዳልና እነዚህ ሁሉ ሲጨመሩ የወደፊት ሁኔታው አፍሪካ ላይ ሊያመጣ የሚችለው ሁኔታ እንዲህ ቀላል ይሆናል ብሎ ለመገመት ያስቸግራል።
የምጣኔ ሀብት ባለሙያው ዶክተር አክሎክ ቢራራ የአፍሪካ ሀገራት የውስጥ አህጉራዊ ንግድ ልውውጣቸውን አለማሳደጋቸው ለእነዚህ አይነቶች ጫናዎች እንዳጋለጻቸው ይስማማሉ። በተለይም በርስ በርስ ጦርነት እንደደቀቀ የሚገልጹት የኢትዮጵያ ኢኮኖሚ የእስራኤል ሐማስ ጦርነት ከቀጠለ የበለጠ ችግር ውስጥ እንደሚገባ ስጋታቸው ይናገራሉ።
የነዳጅ ጥያቄ ሪጅናል ነው፣ ቀጠናዊ ነው። ሳውዲ አረቢያን ይመለከታል፣ ኢራንን ይመለከታል፣ ኢራክን ይመለከታል፣ ሌሎችንም ሀገሮች ይመለከታል። ስለዚህ ጭማሪው በኢትዮጵያ ላይ ኢምፓክት ይኖረዋል። ስለዚህ ጦርነቱ የጦርነቱ ኢኮኖሚ ስለሆነ ኢትዮጵያ ይባባሳል የሚል ፍራቻ ነው ያለ። መጨረሻ አንድ ፖይንት ልናገር፣ ኢትዮጵያ ረሃብተኛ አለ የሚለው ሊካድ አይችልም። ዓለም ባንክ ይለዋል። የተባበሩት መንግስታት ልዩ ልዩ ኤጀንሲዎች ብንጠይቅ የሚናገሩትን ነው የምናገረው። የዋጋ ግሽፈት አለ፣ ረሃብተኛ አለ፣ ኢትዮጵያ በምግብ በኩል ራሷን አልቻለችም ካል ቀውስ በሚካሄድበት ጊዜ ሁኔታውን ያባብሰዋል።
በኢኮኖሚ በተሳሰረው ሉላዊ ዓለም የተለያዩ ጫፎች የሚያጋጥሙ ጦርነቶች የሚያደርሱትን ጫና ለመቋቋም ኢትዮጵያ ውስጣዊ ሰላሟና አንድነቷን በማረጋገጥ ያሉባትን ኢኮኖሚያዊ ችግሮች በመቅረፍ ላይ ትኩረት አድርጋ መስራት እንደሚጠበቅባትም የምጣኔ ሀብት ምሁራን አሳስበዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ውድ አድማጮቻችንና ተመልካቾቻችን በ19 በ25 እና በ31 ሜትር ባንድ ከአሜሪካ ድምፅ በቀጥታ ሲተላለፍላችሁ የነበረውን ዝግጅታችንን ነበር ስታዳምጡ የቆያችሁት። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮን የቆየው ደግሞ ንጉሡ ታምሬ ነው። ቀደም ብላችሁ የሰማችኋቸውን ዘገባዎችና ሌሎች መረጃዎችን ለማግኘት ካሻችሁ ኦፊሳላዊ ገጻችንን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ዌብሳይታችንን መጎብኘት አዘንጉ። መልካም ምሽት ይሁንላችሁ። ከመላ ባልደረቦቼ ጋር በዚሁ እሰናበታችኋለሁ። የነገ ሰው ይበለን።